የሉቃስ ወንጌል ምዕራፍ 11 አንድ ቀን ኢየሱስ በአንድ ስፍራ ይጸልይ ነበር። ጸሎቱንም ባበቃ ጊዜ ከደቀ መዛሙርቱ አንዱ፣ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማራቸው አንተም እኛን መጸለይ አስተምረን አለው። ኢየሱስም ስትጸልዩ እንዲህ በሉ አላቸው። በሰማይ የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣም፣ የዕለት እንጀራችንን በየቀኑ ስጠን። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን። ወደ ፈተናም አታግባን። ቀጥሎም ኢየሱስ ደቀ መዛሙርቱን እንዲህ አላቸው። ለምሳሌ ከእናንተ አንድ ወዳጅ ይኖረዋል። እርሱም በእኩለ ሌሊት ወደዚያ ወደ ወዳጁ ቤት ሄዶ፣ ወዳጄ ሆይ፣ እባክህ ሦስት እንጀራ አበድረኝ። ወዳጄ የሆነ አንድ ሰው ከሩቅ መንገድ መጥቶብኝ የማቀርብለት ምንም ምግብ የለኝም ቢለው፣ ታዲያ ያ ወዳጁ ከውስጥ ሆኖ እባክህ አታስቸግረኝ፣ በሩ ተቈልፏል፣ ልጆቼም ከእኔ ጋር ባልጋ ተኝተዋል፣ ስለዚህ ተነስቼ የፈለግከውን እንጀራ ልሰጥህ አልችልም ይለዋልን? ምንም እንኳ ስለ ወዳጅነቱ ተነስቶ ሊሰጠው ባይፈልግም ስለ ነዘነዘው ተነስቶ የሚያስፈልገውን ሁሉ ይሰጠዋል እላችኋለሁ። ስለዚህ እኔም እናንተን የምላችሁ ይህን ነው፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ መዝጊያ ለሚያንኳኳም ይከፈትለታል። ከእናንተስ አባት ሆኖ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? አሳስ ቢለምነው እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እናንተ ክፎች ስትሆኑ ለልጆቻችሁ መልካም ነገር መስጠት ካወቃችሁ በሰማይ የሚኖር አባታችሁማ ለሚለምኑት መንፈስ ቅዱስን እንዴት አብልጦ አይሰጣቸውም? አንድ ቀን ኢየሱስ የማያናግር ጋኔን ከአንድ ድዳ ሰው ያስወጣ ነበር። ጋኔኑም በወጣ ጊዜ ድዳው ሰው መናገር ጀመረ። ሕዝቡም በዚህ ነገር እጅግ ተደነቁ። አንዳንዶች ግን አጋንንትን የሚያስወጣው የአጋንንት አለቃ በሆነው በብኤልዜቡል ነው አሉ። ሌሎች ደግሞ ሊፈትኑት ፈልገው ከሰማይ አንድ ምልክት እንዲያሳያቸው ጠየቁት። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው። አንድ መንግሥት ተከፍሎ እርስ በርስ የሚለያይና የሚጋጭ ከሆነ ያ መንግሥት ይጠፋል። እንዲሁም አንድ ቤተሰብ እርስ በርሱ ከተለያየ ይወድቃል። ስለዚህ የሰይጣን መንግሥት እርስ በርሱ የሚለያይና የሚጋጭ ከሆነ እንዴት ጸንቶ መቆም ይችላል? እናንተ ግን እርሱ አጋንንትን የሚያስወጣ በብኤልዜቡል ነው ትሉኛላችሁ። ታዲያ እኔ አጋንንትን በብኤልዜቡል የማስወጣ ከሆንሁ ልጆቻችሁስ በማን ያስወጧቸዋል? ስለዚህ የገዛ ልጆቻችሁ እንኳ ይፈርዱባችኋል። እንግዲህ እኔ አጋንንትን በእግዚአብሔር ኃይል የማስወጣ ከሆነ የእግዚአብሔር መንግሥት ወደ እናንተ መምጣትዋን እወቁ። አንድ ኃይለኛ ሰው የጦር መሣሪያ ይዞ ቤቱን የሚጠብቅ ከሆነ ንብረቱ አይዘረፍም። ነገር ግን ከእርሱ የበለጠ ኃይለኛ ሰው መጥቶ ካሸነፈው የተማመነበትን የጦር መሣሪያ ይወስድበታል፣ ንብረቱንም ሁሉ ዘርፎ ያካፍላል። ከእኔ ጋር ያልሆነ ሁሉ እኔን ይቃወማል፣ ከእኔም ጋር የማይሰበስብ ይበትናል። ርኩስ መንፈስ ከሰው ውስጥ በወጣ ጊዜ የሚያርፍበት ቦታ በመፈለግ ውሃ በሌለበት በደረቅ ምድር ሁሉ ይዞራል። የሚያርፍበት ቦታ ካላገኘ ግን ወደ ወጣሁበት ቤቴ ተመልሼ ልሂድ ይላል። ስለዚህ ተመልሶ ሲመጣ ጸርቶና ተዘጋጅቶ ያገኘዋል። ከዚህ በኋላ ሄዶ ከእርሱ ይብስ የከፉ ሌሎች ሰባት አጋንንት ይዞ ይመጣል። ቀድሞ እርሱ በነበረበት ቤትም ገብተው በዚያ ይኖራሉ። የዚያም ሰው የመጨረሻ ሁኔታ ከመጀመሪያው ይልቅ የባሰ ይሆናል። ኢየሱስ ይህን በሚናገርበት ጊዜ አንዲት ሴት ከሕዝቡ መካከል ድምጿን ከፍ አድርጋ አንተን ወልዳ ያጠባች እናት እንዴት የተባረከች ናት አለች። ኢየሱስ ግን የተባረኩስ የእግዚአብሔርን ቃል ሰምተው በሥራ ላይ የሚያውሉት ናቸው አላት። ብዙ ሰዎች ወደ እርሱ መጥተው በተሰበሰቡ ጊዜ ኢየሱስ እንዲህ አለ። የዚህ ዘመን ሰዎች እንዴት ክፉዎች ናቸው! ምልክት ለማየት ይፈልጋሉ፣ ነገር ግን ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጣቸውም። ነቢዩ ዮናስ ለነነዌ ከተማ ሰዎች ምልክት እንደነበረ እንዲሁም የሰው ልጅ ለዚህ ዘመን ሰዎች ምልክት ይሆናል። የደቡብ ንግሥት በፍርድ ቀን ከዚህ ዘመን ሰዎች ጋር ተነስታ በእነርሱ ላይ ትፈርዳለች። ምክንያቱም እርሷ የሰለሞንን ጥበብ ለመስማት ከዓለም ዳርቻ መጣለች። ነገር ግን እነሆ ከሰለሞን የሚበልጥ እዚህ አለ። እንዲሁም የነነዌ ከተማ ሰዎች በፍርድ ቀን ከዚህ ዘመን ሰዎች ጋር ተነስተው በእነርሱ ላይ ፈርዱባቸዋል። ምክንያቱም የነነዌ ሰዎች ዮናስን ስብከት በሰሙ ጊዜ በኃጢአታቸው ተጸጽተው ንስሐ ገብተዋል። ነገር ግን እነሆ ከዮናስ የሚበልጥ እዚህ አለ። ቀጥሎም ኢየሱስ እንዲህ አለ፣ መብራት አብርቶ በስውር የሚያስቀምጠው ወይም እንቅብ የሚደፋበት ማንም የለም። ይልቅስ ሰዎች ወደ ውስጥ ሲገቡ እንዲታያቸው ከፍ አድርጎ በመቅረዝ ላይ ያኖረዋል። የሰውነትህ መብራት ዐይንህ ነው። ዐይንህ ጤናማ ከሆነ ሰውነትህ ሁሉ በብርሃን የተሞላ ይሆናል። ዐይንህ ግን ታማሚ ከሆነ ሰውነትህ ሁሉ ጨለማ ይሆናል። ስለዚህ በአንተ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ። እንግዲህ ሰውነትህ ሁሉ ምንም ጨለማ ሳይኖርበት በብርሃን የተሞላ ከሆነ ሁለመናህ ደማቅ መብራት ለአንተ እንደሚያንጸባርቅ ዐይነት ይሆናል። ኢየሱስ ይህንን በሚናገርበት ጊዜ አንድ ፈሪሳዊ ምሳ ጋበዘው። ወደ ፈሪሳዊውም ቤት ገብቶ ምሳ ለመብላት በማዕድ ተቀመጠ። ኢየሱስ ምሳ ከመብላቱ በፊት እጁን ስላልታጠበ ፈሪሳዊው ተደነቀ። ስለዚህ ጌታ ኢየሱስ እንዲህ አለው፣ እናንተ ፈሪሳውያን የብርጭቆውንና የሳህኑን ውጪውን አጥርታችሁ ታጥባላችሁ፣ በውስጣችሁ ግን ቅሚያና ክፋት ሞልቶባችኋል። እናንተ ሞኞች፣ የውጭውን የፈጠረ አምላክ የውስጡንስ አልፈጠረምን? በብርጭቆአችሁና በሳህናችሁ ያለውን ለድሆች ስጡ፣ ከዚህ በኋላ ሁሉ ነገር ንጹሕ ይሆንላችኋል። እናንተ ፈሪሳውያን ወዮላችሁ፣ ምክንያቱም በአንድ በኩል ከአዝሙድና ከጤና አዳም ከልዩ ልዩ ጥቃቅን አትክልቶችም አስራት ታወጣላችሁ፣ በሌላ በኩል ግን እውነተኛ ፍርድንና የእግዚአብሔርን መውደድ ትተዋላችሁ። ያንን ስታደርጉ ይህንን መተው አልነበረባችሁም። እናንተ ፈሪሳውያን ወዮላችሁ፣ ምክንያቱም በምኵራብ ውስጥ በክብር ወንበር ላይ መቀመጥ ትወዳላችሁ፣ እንዲሁም በአደባባይና በገበያ ቦታ ሰው ሁሉ እጅ እንዲነሳችሁ ትፈልጋላችሁ። ሰዎች ሳያውቁ በላዩ የሚሄዱበትን ምልክት የሌለው መቃብር ስለምትመስሉ ወዮላችሁ። ከሕግ መምህራኑም አንዱ ኢየሱስን፣ መምህር ሆይ ይህንን ስትል እኛንም መስደብህ ነው እኮ አለው። ኢየሱስ እንዲህ አለ፣ እናንተም የሕግ መምህራን ወዮላችሁ፣ በሰው ላይ ከባድ ሸክም ትጭናላችሁ፣ እናንተ ግን ሸክሙን በጣታችሁ እንኳ አትነኩትም። እንዲሁም አባቶቻችሁ ለገደሏቸው ነቢያት መቃብሮቻቸውን በማስጌጥ የምትሰሩ ስለሆናችሁ ወዮላችሁ። እንግዲህ አባቶቻችሁ ለገደሏቸው ነቢያት መቃብሮቻቸውን በማሰራታችሁ እናንተ የክፉ ሥራቸው ተባባሪዎችና ምስክሮች ናችሁ። በዚህ ምክንያት የእግዚአብሔር ጥበብ እንዲህ ትላለች፣ ነቢያትንና ሐዋርያትን ወደ እነርሱ ልካለሁ፣ አንዳንዶችን ይገድላሉ፣ የቀሩትንም ያሳድዳሉ። ዓለም ከተፈጠረች ጀምሮ ስለፈሰሰው የነቢያት ደም የዚህ ዘመን ሰዎች በፍርድ ይጠየቁበታል። በርግጥ እነግራችኋለሁ ከአቤል ጀምሮ በመሠዊያውና በቤተ መቅደሱ መካከል እስከ ተገደለው እስከ ዘካርያስ ድረስ ስለፈሰሰው የነቢያት ደም የዚህ ዘመን ሰዎች በፍርድ ይጠየቁበታል። እናንተ የሕግ መምህራን ወዮላችሁ፣ የእውቀት በር መክፈቻ የሆነውን የእውነት ቁልፍ ይዛችኋል፣ ነገር ግን እናንተ ራሳችሁ አልገባችሁበትም፣ መግባት የሚፈልጉትንም እንዳይገቡ ትከለክላላችሁ። ኢየሱስ ከዚያ ቦታ ሊሄድ በተነሳ ጊዜ የሙሴ ሕግ መምህራንና ፈሪሳውያን ይቃወሙትና ብዙ ጥያቄም ያቀርቡለት ጀመር። ይህንንም ያደረጉት በንግግሩ ሊያጠምዱት ፈልገው ነው።